ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ጥር 17 2014 ዓመተ ምህረት ነው። አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናጋራችኋለን።
አይ ደህና ነኝ፣ የጭንቁ ሰዓት አልፏል። ኢትዮጵያዊ መሆኔንና መርከበኛ መሆኔን አሳውቂልኝ ያለኝ መጨረሻ ቃሉ ይሄ ነው።
በቅርቡ በየመን አማጺ የሁቲ ታጣቂ ቡድን አባላት ከተያዙ መርከበኞች መካከል አንዱ ኢትዮጵያዊው አየናቸው መኮንን መሆኑን ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ከእስር ተለቆ ከመላ ቤተሰቦቹ ጋር እንዲቀላቀል ዓለም አቀፉ ማህበረሰብ እንዲያግዛቸውም ጥሪ አቅርበዋል። ቆየት ብለን ሙሉ ዘገባው እናሰማቸዋለን።
ሕክምና መረጃ የሚሰጡትን አንድ ላይ ሰብሰብ አድርገን በአንድ የሞባይል መተግበሪያ እና በአጭር የስልክ ቁጥር ታካሚውን እና አገልግሎት ሰጪውን የማገናኘት ፕሮጀክት ነበረ ያሰብነው።
ኢትዮጵያ ውስጥ የጤና ስርዓትን ለማዘመን ወጣቶች አስተዋጽኦ ማድረጋቸውን ቀጥለዋል። ለዛሬ በቅርቡ ስራ የሚጀምር የድንገተኛ ጥሪ ማዕከል መስራች የሆነችውን ወጣት ሐኪም ቆየት ብለን እናስተዋውቃቸዋለን። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና የድምፅ ምህንድስናውን ይከውናል። ሲሳይ ተሾመ የምስል አቀናባሪያችን ነው። በመጀመሪያ አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆየ
አመሰግናለሁ ሀብታሙ። የቡርኪና ፋሶ ወታደሮች የሀገሪቱን ፕሬዝዳንት ሮች ማርክ ክርስቲያን ካቦሬንና የእሳቸውን ባለስልጣኖች በቁጥጥር ስር ያመዋላቸውን ዜና ተከትሎ ነዋሪዎች በሀገሪቱ ዋና መዲና በመውጣት ደስታቸውን እየገለጹ ነው። የወታደሮቹ እርምጃ የመጣው የቡርኪና ፋሶ ህዝብ የፕሬዝዳንቱ አስተዳደር የእስላማዊ አማጽያንን አመሰግናለሁ ሀብታሙ። የቡርኪና ፋሶ ወታደሮች የሀገሪቱን ፕሬዝዳንት ሮች ማርክ ክርስቲያን ካቦሬንና የእሳቸውን ባለስልጣኖች በቁጥጥር ስር ያመዋላቸውን ዜና ተከትሎ ነዋሪዎች በሀገሪቱ ዋና መዲና በመውጣት ደስታቸውን እየገለጹ ነው። የወታደሮቹ እርምጃ የመጣው የቡርኪና ፋሶ ህዝብ የፕሬዝዳንቱ አስተዳደር የእስላማዊ አማጽያንን አያያዝ በመቃወም የተቃውሞ ሰልፍ በተጠራ ማግስት መሆኑ ታውቋል። በሰሜን የሀገሪቱ ክፍል ይንቀሳቀሳሉ የተባሉት ጽንፈኞቹ የእስላማዊ መንግስት አማጽያን 49 የመንግስት ወታደሮችን ከገደሉበት ጊዜ ጀምሮ በጦሩ አባላት ዘንድ በተፈጠረ ቅሬታ መፈንቅለ መንግስት ሊካሄድ ይችላል የሚል ወሬ ሲነገር መቆየቱ ተገልጿል። የቡርኪና ፋሶ መፈንቅለ መንግስት ባለፉት 18 ወራት በምዕራብ አፍሪካ ማሊና ጊኒን ተከትሎ ሶስተኛው ሊሆን እንደሚችልም ተመልክቷል። የተባበሩት አረብ ኤምሬት አቡዳቢ ከተማን ኢላማ ያደረጉ ሁለት የባሊስቲክ ሚሳይል ጥቃቶችን መታ ማምከኗን አስታውቃለች። የኤምሬቱ መከላከያ ሚኒስትር ባወጣው መግለጫ ተመተው የወዳደቁት የሚሳይሎቹ ቁርጥራጮች በሰው ላይ ምንም አይነት ጉዳት አለማድረሳቸውን አስታውቋል። ባለፈው ሳምንት የየመን ሁቲ አማጽያን በአቡዳቢ የሚገኘውን የነዳጅ ማጠራቀሚያ በመምታት 3 ሰዎችን የገደሉ ሲሆን ሌሎች 6 ሰዎችን ደግሞ ማቁሰላቸው ይታወሳል። የተባበሩት ኤምሬት በሳውዲ አረቢያ ከሚመራውና በየመን ከሁቲዎች ጋር እየተዋጋ ከሚገኘው የትብብር ጦር አንዱ መሆኑም ይታወቃል። የተባበሩት መንግስታት ዛሬ ሰኞ ባወጣው ሪፖርት ዓለም እንደ አውሮፓውያን አቆጣጠር በ2030 ህጻናት አሳታፊ ፍትሃዊና ጥራት ያለው ትምህርት እንዲሁም ለዘለቄታው የሚረዳቸው የትምህርት እድል እንዲያገኙ ለማስቻል ያለመውን ግብ ማሳካት እንዳቃተው አስታወቀ። የግቡ ተሳታፊ በሆኑ ሀገሮች ህጻናት ገና ከልጅነታቸው ጀምሮ ትምህርት እንዲያገኙ፣ ትምህርታቸውን ሳያጠናቅቁ አቋርጠው እንዳይወጡ፣ የጾታ ልዩነት የሚያጠቡ የንባብና የሂሳብ ትምህርት ችሎታቸውን እንዲያሻሽሉ፣ የሰለጠኑ መምህራንን ማፍራት፣ የህዝብ ትምህርት ቤቶች ማስፋፋት የመሳሰሉት እንደ አመላካች ግብ የተቀመጡ እንደነበሩ ተመልክቷል። ይሁን እንጂ የተባበሩት መንግስታት የትምህርት ሳይንስና ባህል ማዕከል ዩኔስኮ አገሮቹ ከወዲሁ እነዚህን ማሳካት አቅቷቸው ወድቀው ታይተዋል ሲል አስታውቋል። ይህ ውድቀት ለዓለም መሪዎች ትልቅ የማንቂያ ደውል ሊሆን ይገባል ያለው ዩኔስኮ በሚሊየን የሚቆጠሩ ህጻናት የትምህርት ጥራትና እድል እያጡ መምጣታቸውንም አሳስቧል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ትላንት በሰጡት መግለጫ ሶስተኛ ዓመቱን በያዘው የኮቪድ-19 ወረርሽኝ የተጋለጡት የዓለም ሀገራት ወረርሽኙን ለማስቆም ወደ አንድነት መምጣት ይኖርባቸዋል ሲሉ አሳሰቡ። ዳይሬክተሩ ጀርመን ላይ በሰጡት ጋዜጣዊ መግለጫ በጣም ወሳኝ ወቅት ላይ እንገኛለን። ጭንቀትና ቸልተኝነት አሁንም ወደፊት እንዲጎተተን ማድረግ የለብንም ብለዋል። በአውሮፓ የዓለም ጤና ድርጅት ዳይሬክተር ሄንሪ ክለግ በበኩላቸው ከዚህ በኋላ ብዙ ሰው የተከተበ ወይም ከቫይረሱ ጋር የተላመደ በመሆኑ ወደ ማብቂያው ማምራቱ መልካም ዜና መሆኑን ተናግረዋል። በዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ ዶክተር አንቶኒ ፋውችም ባለፈው እሁድ በሰጡት መግለጫ በጣም እንዳያዘናጋን እንጂ ነገሮች እየተሻሻሉ ነው ብለው መናገራቸው ተሰምቷል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽ ለዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ወጣቶች ላይ ያተኮረ ልዩ መርሃ ግብር ነው። በመቀጠል አስቀድመን ወደ መጀመሪያው ዘገባ እንሻገራለን። በቅርቡ በየመን የባህር ዳርቻ በሁቲ አማጽያን ቁጥጥር ስር በዋለ መርከብ ውስጥ ይሰሩ የነበሩ ኢትዮጵያዊ ቤተሰቦች በአማጽያኑ እጅ ለቀናት ያሳለፉት ግለሰብ የደህንነታቸው ሁኔታን ለማወቅ መቸገራቸውን ለአሜሪካ ድምፅ ተናግረዋል። በመርከብ መሐንዲስነት እያገለገሉ የነበሩት አቶ አየናቸው መኮንን ከእስር ተለቀው ቤተሰቦቻቸው ጋር በሰላም ይቀላቀሉ ዘንድ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ እንዲያግዛቸውም ጠይቀዋል። ዘገባውን እንከታተል።
ታህሳስ 24 2014 ዓ.ም ተመረጥ ወደ ሳውዲ አረቢያ የወደብ ከተማ ጄዛን ያመራ የነበረ የተባበሩት አረብ ኤምሬትስ እቃጫኝ መርከብ የመን ሆዳይዳ ወደብ አጠገብ በየመን አማጺ የሁቲ ታጣቂዎች በቁጥጥር ስር እንደዋለ ተሰምቷል። በውስጡ የነበሩት 11 የመርከቡ ሰራተኞች የትና በምን ሁኔታ እንዳሉ በግልጽ ሳይታወቅ ከ20 ቀናት በላይ አልፈዋል። ከነዚህ ሰራተኞች መካከል አንዱ ኢትዮጵያዊው የመርከብ ላይ መሐንዲስ አየናቸው መኮንን እንደሆኑ የቤተሰባቸው አባላት ለአሜሪካ ድምጽ ተናግረዋል። የአቶ አየናቸው ባለቤት ወይዘሮ ሰላም አሸናፊ ባለቤታቸው በሁቲ አማጽያን እጅ ውስጥ ከገቡት መርከበኞች መካከል አንዱ መሆናቸውን እንዴት እንዳወቁ እንዲያስረዳሉ።
ጠፍቶብኝ ነበረ ከሳምንት በላይ። አጋጣሚ ደግሞ ደውሎ ሰና አካባቢ ታስረን ያለ ነው መርከቧ ሩዋቢ ትባላለች ምናምን ነገር አለኝ። ለመጨረሻ ጊዜ ደግሞ የደውለው ለጥምቀት ዋዜ ማለት ለምንድን ያላሳወቅሽልኝ ኢትዮጵያዊ መሆኔንና መርከበኛ መሆኔን አሳውቂልኝ፣ ልዋጋ ለመምጣቴን፣ ንጹህ ሰው መሆኔን፣ ለስራ የቤተሰብ ኃላፊ መሆኔንና ለስራ መምጣቴን አሳውቂልኝ ያለ። አንተ ደህና ነህ ሰላም ነህ ግን ስለው አይ ደህና ነኝ፣ የጭንቁ ሰዓት አልፏል፣ ኢትዮጵያዊ መሆኔንና መርከበኛ መሆኔን አሳውቂልኝ ያለኝ የመጨረሻ ቃሉ ይሄ ነው።
የመን በርስ በርስ ጦርነት የምትናጥ ሀገር ከሆነች ሰነባብታለች። በሀገሪቱ ውስጥ ያለው አደገኛ ሁኔታ ብሎም ስለ ባለቤታቸው ተጨማሪና የተብራራ መረጃ ለማግኘት በእጅጉ መቸገራቸውን ተከትሎ መላ ቤተሰብ ለሀሳብና ለጭንቀት እንደወደቀ ወይዘሮ ሰላም ይናገራሉ።
በጣም መላው ቤተሰቡ በጣም ተጨንቋል። በጣም በቃ 20 ቀን ሆኖናል። በጣም በቃ እናቱም፣ ቤተሰቡ፣ እህት ወንድሞችም፣ ሁሉንም ልጆቹም አብረን ሁላችንም ተጨንቀናል። ስለ የመን ጥሩ ነገር ስለማይወራ ሁላችንም ስጋት ውስጥ ነን። ያው ጦርነት እንዳለ ምናምን ስለሚታወቅ ሁሉም ቤተሰቡ ስጋት ውስጥ ነው ያለው።
ጉዳዩ ከተሰማ በኋላ የቤተሰብ አባላት የአቶ አየናቸው የአካልና የመንፈስ ደህንነታቸው ይጠበቅ ዘንድ ሊያግዟቸው ይገባል ያሏቸውን የመንግስት መስሪያ ቤቶችንና የመገናኛ ብዙሃንን አንኳክቷል። ጥረታቸውንና የተሰጣቸውን መልስ የእህታቸው ባል አቶ ዳንኤል ይርጋ ያስረዳሉ።
ይህን ዜና እንደሰማን በመጀመሪያ ባለቤቷና የቤተሰቦችን አባላት ያደረጉት ምንድን ነው? በውጭ ጉዳይ ሚኒስቴር የቆንስላ ጉዳዮችን የሚከታተል ዲፓርትመንት አላቸው። እዛ ዲፓርትመንት ሄደን ማሳወቅና እንደ ዜጋ አየናቸውም የጠየቀው ምንድን ነው? ከእሱ ጋር አብረው የታገቱት ሰዎች በመንግስታቸው አማካኝነት እንዲለቀቁና ምንም አይነት ፖለቲካዊ ተልእኮ እንደሌላቸው መንግስታቸው እያስረዳላቸው ስለሆነ ተመሳሳዩን የኢትዮጵያ መንግስት እንደ ዜጋ ጥረት እንዲያደርግለት ነው የጠየቀው እና ለኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል አሳውቀናል። ነገር ግን አሁን ባለው ሁኔታ እንግዲህ ከነሱ ያገኙት ቀጥተኛ መልስ ነው፣ የመን ውስጥ ባለው የእርስ በርስ ጦርነት ምክንያት አሁን ላይ የኢትዮጵያ መንግስት ምንም አይነት ሚሽን ወይም ኤምባሲ ስለሌለው በቀጥታ አጋቾቹ ጋርም ሆነ የየመን መንግስት ጋር የምንገናኝበት እድል ጠባብ ነው። ስለዚህ ከኢትዮጵያ መንግስት ጋር ከዚህ በፊት አብሮ የመስራት ትራክ ሬከርድ ያላቸው ዓለም አቀፍ ድርጅቶች ጋር በመተባበር ኢመደበኛ በሆነ መንገድ አየናቸው ያለበትን ቦታ ለማወቅና ከተቻለም አጋቾቹ ጋር ለመገናኘት ጥረት ይደረጋል የሚል እንዲሁ በደፈናው ላይ የተነገረን። ስለዚህ እስካሁን ባለው ሁኔታ ከኛ የሚጠበቀውን መረጃዎች ለውጭ ጉዳይ ሚኒስቴር አሳውቀናል። የውጭ ጉዳይ ሚኒስቴር ደግሞ እንግዲህ ቀደም እንዳልኩት ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር የምንችለውን ጥረት እናደርጋለን የሚል ምላሽ ነው የተሰጠን።
የሁለት ልጆች አባት የሆኑት አቶ አየናቸው መኮንን ለሰባት ዓመታት ያክል በሲቪል መርከበኝነት እንደሰሩና የዛሬ 8 ወር ገደማ ጀምረው ፋራጅ የመርከብ ድርጅት ጋር እየሰሩ እንደነበረ የሚያስታውሱት አቶ ዳንኤል በጉዳዩ ላይ አቤት የሚሉበት መላ በመጥፋቱ የቤተሰባቸው ጭንቀት ዕለት ተዕለት እየበረታ መምጣቱን ይናገራሉ።
በዋናነት አካል ደህንነቱም ሆነ ለህይወቱ አስጊ ነው የምንልበት ምክንያት ያው ከዜናም እንደምንሰማው እንግዲህ በሁቲ አማጽያን ነው የተያዘው ከተባለ በኋላ ከአማጽያን ጋር መደራደርም ወይም አማጽያን አንድን ታጋች በምን አይነት ሰብአዊ ሁኔታ እንደሚይዙት እርግጠኛ መሆን አይቻልም። አየናቸውም መጀመሪያ በተያዙበት ጊዜ መርከቧ እንደተያዘች እና ከመርከቧ ሲወርዱ ከፍተኛ የሆነ ተኩስ እንደነበረ ከፍተኛ የጭንቅ ሰዓት እንዳሳለፈ ለባለቤቱ አሳውቋል እና አሁን ባለው ሁኔታ አንድ ሆቴል ውስጥ ከሌላ ሀገር ዜጋ ታጋቾች ጋር ተይዞ እንደሚገኝ እንጂ ያለበትን ከተማም ሁኔታም በዝርዝር የመናገር እድል አልነበረውም። በስልክ ከተያዘበት ቀን ጀምሮ 2 ጊዜ ብቻ ነው የደወለው። ይሄም በአጋቾቹ መልካም ፈቃድ የተደረገ ነው እና ያለበትን ቦታ ማወቅ አለመቻል፣ ነገ ከነገ ወዲያ ምን ሊፈጠር ይችላል የሚለው ስጋት አለ። ከዛ በተጨማሪ ቅድም እንደጠቀስኩት ያው በዜናም እንደሚሰማው የሁቲ አማጽያን በአብዛኛው ከሽብር ድርጊት ጋር ተያይዞ ስማቸው ስለሚነሳ ያየናቸው የአካል ደህንነትን በህይወት የመኖር ጉዳይ እጅጉን ያሳስበናል። ለዛም ነው እንግዲህ የኢትዮጵያ መንግስት የተቻለውን ጥረት እንዲያደርግ ስንጠይቅ የቆየ ነው።
አቶ ዳንኤል ይርጋ የኢትዮጵያ መንግስትም ሆነ ዓለም አቀፉ ማህበረሰብ ተረባርቦ አቶ አየናቸው በሰላም የሚለቀቁበትን መላ እንዲፈልጉ ተማጽኗቸውን አቅርበዋል።
እንደ አንድ ዜጋ በሀገር ውስጥ ኑሮውን ለመቀየር ደፋ ቀና ሲል የነበረ ልጅ ነው። አሁንም የራሱንም የቤተሰቡንም ህይወት ለመቀየር ከእናት ሀገር ወጥቶ ጥረት እያደረገ ያለ ልጅ ነው እና በተቻለ መጠን የኢትዮጵያ መንግስት እንደ ዜጋ ለዜጋው ማድረግ የሚገባውን ጥበቃ እንዲያደርግለት እንፈልጋለን። ከዛ በተጨማሪ ዓለም አቀፉ ማህበረሰብ ምናልባት የኢትዮጵያ መንግስት የጠቀሳቸው ተግዳሮቶች እውነት ከሆኑ ኤምባሲም ኮንሱላር ኦፊስም የሚለው አሳማኝ ምክንያት ከሆነ ዓለም አቀፉ ማህበረሰብ በተለያየ መንገድ ከአጋጆቹ ጋር በድርድርም ይሁን ምናልባት እኛ ልንረዳው ልናውቀው በማንችላቸው መንገዶች ኢንጌጅ በማድረግ በመገናኘት ያየናቸውን መፈታትና ከቤተሰቡ መቀላቀል እንዲያፋጥኑ እንማጸናለን።
ሩዋቢ መርከብ በኢራን በሚደገፉት በሁቲ አማጽያን በቁጥጥር ስር ከዋልና ሰራተኞቹም ለእስር መጋለጣቸው ከተሰማ በኋላ የቀጠናዊ ፖለቲካ ንትርክ ምንጭ ሆኖ ሰንብተዋል። የመርከቡ ባለንብረት የተባበሩት አረብ ኤምሬትስ መርከቡን ከሁቲ አማጽያን ጋር ባላንጣ ለሆነች ሳውዲ አረቢያ እንዳከራየችና መርከቡ በቁጥጥር ስር በዋለበት ወቅት የሕክምና ቁሳቁሶችን ጭኖ ወደ ሳውዲ አረቢያ እያቀና እንደነበረ አስታውቃለች። የሁቲ አማጽያን በበኩላቸው መርከቡ ለጦር አገልግሎት የዋለ እንደነበረ በቁጥጥር ስር በዋለበት ወቅትም የጦር መሳሪያዎች ተጭነውበት እንደነበር ማስታወቃቸውን የአማጽያኑን ልሳን አልማሲራን ቴሌቪዥን ጠቅሰው ሮይተርስ ዘግቧል። የመርከቡና የሰራተኞቹ መያዝ ከተሰማ በኋላ ዓለም አቀፉ ማህበረሰብ በሁቲ አማጽያን ላይ የሰላ ትችት ሰንዝሯል። ዩናይትድ ስቴትስ በውጭ ጉዳይ መስሪያ ቤቷ በኩል ድርጊቱን ካወገዘች በኋላ እኒህ እርምጃዎች በቀይ ባህር የባህር ጉዞ ነጻነት ላይ ጣልቃ መግባት፣ በዓለም አቀፉ ንግድና ቀጠናዊ ደህንነት ላይም ስጋትን መደቀን እንደሆኑ አስታውቃለች። የሁቲ አማጽያን መርከቡንና መርከበኞቹን አንዳች ጉዳት ሳይደርስባቸው እንዲለቁ የየመን ውስጥ ጦርነትን ለመቋጨት የሚያስችለውን የፖለቲካ ሂደት የሚያጓትቱ ጥቃቶችን ከመውሰድ እንዲቆጠቡ አሳስባለች። የተባበሩት መንግስታት ድርጅት በተመሳሳይ ድርጊቱን አውግዞ መርከቡና መርከበኞቹ እንዲለቀቁ ጠይቋል። አማጽያኑ ግን እስካሁን ድረስ አዎንታዊ መልስ አልሰጡም። ከሩቅም ቢሆን የመርከቡንና መርከበኞቹን ደህንነት አባላቱ መመልከታቸውን ከሰሞኑ የተባበሩት መንግስታት ድርጅት በትዊተር ገጹ በኩል አስታውቋል። በጉዳዩ ላይ የኢትዮጵያ ውጭ ጉዳይ ሚኒስትርን ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። መልስ እንዳገኘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር።
የሰው ልጆችን ህይወት ለመታደግ ቁልፍ ሚና ያለውን የጤና ዘርፍ ለማገዝ ኢትዮጵያን ወጣቶች ዘመነኛ አሰራሮችን በማስተዋወቅ ላይ ይገኛሉ። ኤደን ገረመው በመቀጠል የምታስተዋውቀን ወጣት ሐኪምም ከነዚህ ተጠቃሽ ወጣቶች መካከል አንዷ ናት። በቅርቡ ስራውን በይፋ የሚጀምረው አለን የተሰኘ የድንገተኛ ጥሪ ማዕከል መስራች ናት። አስቀድማ ራሷን ታስተዋውቀናለች።
ዶክተር ሜላት ተስፋዬ ይባላለሁኝ። የኢሶፕ ፋርማ ትሬዲንግ ዋና ስራ አስኪያጅ እና ኮፋውንደር ነኝ። አሁን ኢሶፕ ፋርማ ትሬዲንግ ደግሞ በስሩ አለን የሞባይል መተግበሪያ እና የጥሪ ማዕከል አቋቁሞ በቅርቡ ወደ ስራ ለመግባት ዝግጅት ላይ ያለ ድርጅት ነው። እንዲሁም በተጨማሪ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ጠቅላላ ሐኪም እና የሴንተር ፎር ፕሮፌሽናል ኤንድ ኢንስቲቱሽናል ዴቨሎፕመንት ፕሮጀክት ኮኦርዲኔተር።
እሺ ዶክተር፣ አመሰግናለሁ። እንግዲህ ዶክተር ሜላት ማናት? ወደ ሕክምናው ዓለምስ እንዴት ገባች ከሚለውን ጀምር።
ወደ ሕክምና ኢንክላይን ያደረግኩት በጣም ህፃን እያለሁኝ ወደ 10 ዓመቴ ምናምን አካባቢ አይ ቲንክ አያቴ ስኳርና ግፊት ነበረባቸው እና አባቴ ደግሞ እንዴት እንደምለካ ስኳሩን ግፊቱን አሳይቶኝ ሬጉላርሊ በሄድኩኝ ጊዜ መዘገበው ነበር ያሉት ውጤቶች እና ሐኪሙ ጋር ሲሄድ ይዞ እንዲሄድ ምናምን ሳደርግ በጣም ደስ የሚል ነገር ይሰማኝ ነበር። ከዛ እሱ እያደገ መጣ። እሱም ከቤት ሲሄድ ሁሌ ዶክተር መጣች ምናምን ሲል ውስጥ ያደገና ያው ከ12 ከጨረስኩኝ በኋላ ሜዲካል ስኩል ጆይን አድርጌ አሁን ተመርቄ ደግሞ ሐኪም ሆኛለሁ ማለት ነው።
ኢትዮ ፋርማ የተሰኘው ተቋም እንዴት ተመሰረተ? አንቺስ ያጠናሹ አጠቃላይ የህክምና ጤና ሆኖ እንዴት ወደዚህ ወደ ቴክኖሎጂ ዘርፍ ልታዘነብ ይቻልሽ?
ጳውሎስ ሆስፒታል ነው የተማርኩትም አሁንም እየሰራ ያለው እዛ ነው እና ጳውሎስ ሆስፒታል በምሰራበት በነበረ ጊዜ ክሊኒካል ይር ላይም መጨረሻ ላይ ደግሞ ኢንተርንም ሆነን እየሰራን በነበረበት ጊዜ ብዙ ጊዜ የምናስተውለው ችግር ለታካሚዎች መድኃኒቶችን በተለያዩ ሆስፒታል ውስጥ የማይገኙ ምርመራዎችን ውጭ እንዲያሰሩ የተለያዩ የህክምና አገልግሎቶችን ከኛ ሆስፒታል ማዘዣዎችን ስንጽፍላቸው ብዙ ጊዜ ይቸገሩ ነበር። በተለይ ድንገተኛ ክፍል አካባቢ ስንሰራ በብዛት ታካሚዎቹ በጊዜው መድኃኒቶችን ባለማምጣታቸው እና ምን ያክል ብር እንደሚያስወጣቸው ባለማወቃቸው አንዳንዴ ርካሽም ሆኑ መድኃኒቱ አቅም እንደሌላቸው ስለሚያስቡ ወይ ደግሞ የት እንደሚያገኙት ስለማያውቁ ብዙ ጊዜ ይጉላላሉ። ምናልባት ለታካሚ መድኃኒቱ በጊዜው ቢደርስ ሊያድነው የሚችሉ መድኃኒቶችን የት እንደሚያገኙ ስለማያውቁ በጣም ዘግይተው ይመጡ ነበር ነው። ይህንን በተደጋጋሚ እናስተውል ነበር ነኝ እና ከአንድ ጓደኛዬ ጋር ነው ይህንን ፕሮጀክት እየጀመር ነው እና ይህንን እንዴት ነው መስራት ያለብን ብለን ብዙ ጊዜ እናስብ ነበር። ከዛ ደግሞ በመሀል ኮቪድ መጣ። ይህንን እያሰብን ከኛ እንደተመረቅን እኛ መጨረሻ ዓመት ላይ ሆነን ነው ኮቪድ የጀመረው። እኛም ስንመረቅ መጀመሪያ የገባ ነው በኮቪድ ህክምና ማዕከል ነበር መስራት የጀመርነው እና ኮቪድ ላይ ደግሞ ሲሆን በደንብ ታካሚ የሚፈልገው ለኮቪድ የሚያስፈልጉት መድኃኒቶች ምናምን ሀገራችን ያለውን ክፍተት በደንብ አስተዋልን እና ለአንድ ማስታወቂያ አየን። እንደዚህ ስራ ሀሳብ ያላቸው ያሰቡትን ሀሳብ እንዴት በተግባር መቀየር ይችላሉ የሚል ማስታወቂያ አየን። ቲክፋ ኢትዮጵያ የሚባል የቴሌግራም ፔጅ ላይ ፖስት ተደርጎ ነበር ያየ ነው። ሴምፓወር እና ቪዛ በመተባበር ያዘጋጁት እዛ ላይ የፕሮጀክት ሀሳባችን አስገባን እና ከነበሩት ተወዳዳሪዎች ተመርጠን ገባን። እሱን ስልጠና እንድንወስድ ከዛ እሱን ስልጠና ወሰድን። ያው እሱን ስልጠና ስንወስድ ቀላል አልነበረም እንዳልኩሽ፣ ኮቪድ ህክምና ማዕከል ላይ ነበር የምንሰራው። እዛ ደክሞን ወጥተን ስራ አድረን የመቻቸውን ስኬጁላችንን ነበር እየሄድን ስልጠናውን የወሰድነው። ከዛ ስልጠናው ሲያልቅ መጨረሻ ላይ ባለሀብቶች እንደዚህ ሄዶ ሀሳባችንን ማቅረብ ነበር። እነሱ ይመጡ ነበርና እነሱ ፊት እያቀረብ ከህክምናው ዘርፍ አንደኛ ወጣንና ያኔ በደንብ ወደ ቢዝነስ አይዲያውን በደንብ ወደ መሬት ማውጣት እንዳለብን አሰብን። ያው ኃላፊነትም ጭምር ስለሆነ እነሱም የሰጡን። እዛ በኋላ ነው እንግዲህ አንድ ሁለት እያለን አሁን ያለበት ቦታ ያደር።
ምን ነበረ ስትወዳደሩ ምን ይዛችሁ ነው የሄዳችሁት? ጽንሰ ሀሳቡ ምን ነበር?
የተወዳደር ነው አለን የሞባይል መተግበሪያ እና ኮል ሴንተር በመጠቀም ታካሚዎች የሚፈልጓቸውን የህክምና አገልግሎቶች ለምሳሌ መድኃኒቶችን፣ የሚታዘዙላቸውን ላብራቶሪዎች እና ኤክስሬይ ማራ የመሳሰሉትን የምርመራ አይነቶችን ከየት እንደሚያገኙ እንዲሁም ቤታቸው ሆነው ህክምናቸውን መከታተል ያለባቸውን ሰዎች እንደዚህ ቤት ለቤት ህክምና ከሚሰጡት ጋር ማገናኘት እንዲሁም መድኃኒቶች ኢምፖርት የሚያደርጉ ሰዎችን ህክምና መረጃ የሚሰጡትን አንድ ላይ ሰብሰብ አድርገን በአንድ የሞባይል መተግበሪያ እና በአጭር የስልክ ቁጥር ታካሚውን እና አገልግሎት ሰጪውን የማገናኘት ፕሮጀክት ነበረ ያሰብነው። አሁን ደግሞ ወደ ካምፓኒ ያድጉ ቴልሲ ተቋቁሞለት በዛ ውስጥ እየተንቀሳቀስ ነው።
ቴክስት ነው የምትመልሱት ወይስ የጥሪ ማዕከልም አለው?
የጥሪ ማዕከል ነው ያለው። አጭር የስልክ ቁጥር 9484 ወስደን ታካሚዎች ወይም ተገልጋዮች በዛ ቁጥር ደውለው የሚፈልጉትን የሕክምና መረጃ በኮል ሴንተሮቻችንና ባለሙያዎች አማካኝነት በጣም የሚያገኙበት ሲስተም ነው የዘረጋ ነው። እንግዲህ አሁን አፕሊኬሽናችን ኦልሞስት ፋይናል ስቴጅ ላይ ደርሷል። አፕ ስቶር ላይ አፕሎድ ተደርጓል። የሚያውቁ ሰዎች እየደወሉ የሚጠይቁን ያለንን መረጃ እናደርጋቸው። አሁን በቅርቡ ደግሞ በደንብ ለህዝቡ አስተዋውቀን ህዝቡ ተገልጋይ እንዲሆን መጀመር እቅድ ነው ያለን።
ለምን ያህል ሰው ነው የስራ እድል የፈጠራችሁት? ባላችሁ ካፓሲቲ ምን ያህል ህዝብ እስከ መድረስ ትችላላችሁ?
አሁን እንደ መጀመሪያ እንደ ስታርታፕን የጀመርነው በቋሚነት ከኛ ጋር ተቀጥሮ እየሰሩ ያሉ 7 ሰራተኞች አሉ። ፉል ታይም የሚሰሩ ማለት ነው። ፓርት ታይም ወደ 4 ሰራተኞች አሉ። ከዛ ደግሞ አፕሊኬሽን ዴቨሎፕ የሚያደርጉልን ሰዎች ቲሞች አሉ። የራሳቸው ቲም ያላቸው ካምፓኒዎች እንደ 5 ነው ያለን። አሁን ከንክሊ ግን ያው ስራው በደንብ የተስፋፋ ሲሄድ በደንብ ተጨማሪ ሰራተኞችን መቅጠር እቅዳለን። እስከ 100 ሰው በቀን እናስተናግዳለን ብለን ነው። ግን እሱን ገና እቅዳችን ነው። እኛ ጀምረን ደግሞ ፍላጎቱ በጨመረ ቁጥር እያሳደግን በትልቅ ደረጃ ለማየት እንዲረዱን ፕሮሰሶችን እየሄድን ነው።
ኢትዮጵያ ውስጥ በጣም እንግዲህ የጤና ስርዓት አያያዝ ራሱ ገና አልዘመነም እና ቴክኖሎጂን ተጠቅሞ ስርዓቱ አንደኛ ያለው ፋይዳ ምንድን ነው ትያለሽ?
እሺ፣ ያው አንቺም እንደጠቀሽው አሁን የዳታ አያያዝ ያለው የታካሚ ካርድ ብዙ ጊዜ እንግልት ይፈጥራል ሆስፒታል ውስጥ። አሁን እሱንም ወደ ዘመናዊ የኤሌክትሮኒክ ሜዲካል ሪከርዲንግ ሲስተም ወደሚባለው ሲስተም ለማምጣት ብዙ ሆስፒታሎች እየተቀበሉት ብዙ ስራ እየተሰራ ነው አሁን በሀገራችን። ያው የኛም ደግሞ ቴክኖሎጂ አሁን ግዴታ ነው። ሁሉም ሰው ዘመኑ ወደ ዲጂታል የዞረ ስለሆነ ስራን የማቀላጠፍ ነገር ከሚያስፈልጋቸው ኤሪያዎች አንዱ ሕክምና ነው። ስለዚህ አሁን ይሄ የኛ ቴክኖሎጂ ሰውን ጉልበት በጣም ይቀንሳል። እጁ ላይ በሚገኝ የሞባይል አፕሊኬሽን እና ስልክ በመደወል የሚፈልገውን እስከ ህይወቱን የሚያድንለት ድረስ አንዳንድ ጊዜ ድንገተኛ መድኃኒቶች እንደዚህ የተቸገረባቸውን ነገሮች ህይወት አድን የሆኑ ነገሮችን በስልኩ በመጠቀም ያገኛል። እንዲሁም ሲዞር የሚያባክነውን ጊዜ እንዲሁም ደግሞ ላይሳካለትም ይችላል። ዞሮ ቀኑ ሙሉ መድኃኒት ለማጣት 2-3 ቀን ተንከራተው ማያገኙም ሰዎች አሉና የእነሱን ሸክም ያቀልልናል ብለን ነው የምናስበው። ያው ከዚህ በኋላም አለም ወደኋላ ወደ ወረቀት ሳይሆን ወደ ዲጂታል ነገሩ ስለሆነ የምትሄደው ወደዛ ለማስኬድ ያግዘናል ብለን ነው ያሰብነው።
ሌላው አንድ ያየሁት ነገር ቶታል ስታርታፐርም ደግሞ ተወዳዳሪ ናችሁ ዘንድሮ እና ምንድን ነው እሱ ውድድሩ እና ምን ይጨምራል ለእናንተ እሱን ብታሸንፉ?
አሁን የቶታል ኢነርጂ ሲያዘጋጀው የስራ ፈጠራ ውድድር አለ እና በሁለት ካታጎሪ ነው። አንደኛው ከተጀመሩ 3 ዓመት የሞላቸው፣ ሁለተኛው ደግሞ አይዲያ ያላቸውን ሰዎች ነው የሚያወዳድረው። እኛ እየተወዳደርን ያለ ነው ጀምረው ከ3 ዓመት በታች የሆናቸው ላይ ነው እየተወዳደርን ያለ ነው። ይህን ውድድር ማሸነፍ አንደኛ በደንብ ለሚዲያም ተቀባይነትም ለፕሮሞሽንም ራስን ለማሳወቅ ይረዳናል። ሁለተኛ ኮችንግ ይኖረዋል። ከዛ በኋላ እንዴት መቀጠል እንዳለብን ከነሱ የማማከር እና በደንብ የማሳደግ አገልግሎት ስለሆነ፣ ሶስተኛ የሲድ መኒ ወይም በደንብ ለማሳደግ የሚሆን መነሻ ባልለው ለማስቀጠል የገንዘብ ሽልማት አለው እና እነዚህ ጥቅሞች አሉ።
በዚህ ስራ ውስጥ ትልቁ ተግዳሮት የሆነባችሁ የከበዳችሁ ነገር ምን ነበረ? አንቺና አጋርሽ።
የከበደን ነገር ያው አዲስ ነኝ፣ ከዚህ በፊት እንደዚህ የቢዝነስ እንደዚህ አይነት ስራዎችንም ከዛን አናውቅም። ያው ተማርን፣ 12 እንጨርስ ህክምና ገባን፣ ህክምና ጨረስን ነው። ከዛ ውጭ ያለውን ያው አንድ ብለን ነበር የጀመርነው። የት ነው መሄድ ያለብን? እያንዳንዱ ነገር አዲስ ነበር ለእኛ። ምንድን ነው የሚደረገው? ከየትኛው ስቴት ነው የሚጀመረው? ማለት ነው የምናናገረው? የሚሉትን የሀገሪቱን የቢሮክራሲ ሲስተም በደንብ አናውቀውም ነበር ነው። አንዱን ከአንዱ ጋር እያከታተልን ያሉትን ነገሮች መሄድ፣ ከአንዱ በኋላ ወዴት እንደምንሄድ ቢሮዎቹን ማወቅ፣ ፕሮሰሶቹን ማወቅ ትንሽ ይከብደን ነበር። ከኛ በፊትም ይሄንን ኤሪያ ላይ በደንብ የሰራም እናማክረውም ሰው አልነበረም እና የምንሰራበት ኤሪያ ደግሞ ሰፊ ነው። ህክምና ሆኖ መድኃኒቶች ላይ እንሰራለን፣ ከዛ ደግሞ ላብራቶሪዎች በስልክ እንሰራለን፣ በአፕሊኬሽን እንሰራለን። ስለዚህ እያንዳንዱ ነገር የየራሱ ፍቃድ ይፈልግ ነበር። እሱ ትንሽ ከብዶ ነበር መጀመሪያ አካባቢ። አሁን ግን ያው የለመድነውም የገፋንበትም
የአለን መተግበሪያ አጋር መስራችና ዋና ስራ አስኪያጅ ዶክተር ሜላት ተስፋዬ ከአሜሪካ ድምጽ ጋር ስለነበረሽ ቆይታ እጅግ አብዝቼ አመሰግናለሁ።
አድማጮቻችን ወደ መጨረሻው ጉዳይ እንሻገር። በዩናይትድ ስቴትስ የሚታየው የጭነት መኪናዎች አሽከርካሪ እጥረት በሸማቾችና በነጋዴዎች ላይ ጫና እያስከተለ ነው። የአንሹማን ሀብቴን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ብሮንክስ ተብሎ በሚጠራው የኒውዮርክ ግዛት አካባቢ የምትኖረው ካሪና ዴሱስ ተሳቢ የጭነት መኪናውን ወደ ኋላ ነርታ ለማቆም ትለማመዳለች። ካሪና የትምህርት ቤት አውቶቡስ አሽከርካሪ ስትሆን ምኞቷ የጭነት መኪና መንዳት ነው። በዚህ ምክንያት ረጅም ተሳቢ መኪናዎችን እንዴት ማቆም እንደምትችል ለመማር ኒውዮርክ የመንጃ ፍቃድ ትምህርት ቤት ገብታ እየተማረች ነው።
I don't see this as a challenge. I think the same way the men can do it, women can do it.
ከባድ ነገር አይደለም። ወንዶች እንደሚችሉት ሁሉ ሴቶችም ማድረግ ይችላሉ ብያስባለሁ። በዚህ ጊዜ እኩልነት ትልቁ ቁም ነገር ነው። በርግጥ እንደ እናት ሊከብደኝ የሚችል ነገር አለ። ነገር ግን አሁን ወደ ተለያዩ ግዛቶች የማሽከርከር እቅድ የለኝም። በአብዛኛው እዚሁ አካባቢ የሚሰሩ ስራዎችን ለመስራት ነው ማስበው።
የአሜሪካ ጭነት መኪናዎች ማህበር የተሰኘ ተቋም የሰበሰበው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2001 167,000 ሴት የጭነት አሽከርካሪዎች ነበሩ። በ2020 ይህ ቁጥር 260,000 ደርሷል። በተጨማሪም ጥቁር አሜሪካውያን የላቲን እንዲሁም እስያ ተወላጆች ቁጥርም በ2001 ከነበረበት 26% በ2020 ወደ 42% አድጓል።
Se entiende realmente que es un poco complicado.
It is true that it is a bit difficult, but
ትንሽ ከበድ የሚል ስራ መሆኑ እርግጥ ነው። ግን ከገቢ አንጻር ሲታይ የተሻለ ህይወት ለመኖር ጥሩ የሆነ አጋጣሚ እንደሆነ ነው የሚገባኝ።
የተቋሙ መረጃ እንደሚያሳየው የጭነት መኪና አገልግሎት ለረጅም አመታት ያሽከርካሪዎች ጥረት ኖሮበት የቆየ ሲሆን አሁንም ወደ 80,000 የሚደርሱ የጭነት አሽከርካሪዎች ይፈልጋሉ። ይህን ቁጥር ለመሙላትም የጭነት መኪና ድርጅቶችና ተመሳሳይ የንግድ አገልግሎቶች ለአዲስ ተቀጣሪዎች የሚከፍሉትን ደሞዝና ጥቅማ ጥቅም በየጊዜው እየጨመሩ ይገኛሉ።
1000 clean after taxes as a cab driver.
በአሁኑ ወቅት የታክሲ አሽከርካሪ ሆኜ ምናልባት የተጣራ $1,000 በወር አገኘውናል። የጭነት መኪና በነዳ ግን በሳምንት ቢያንስ ከ2000 እስከ $2,500 አገኛለሁ።
የጭነት መኪናዎችን ለማሽከርከር ወደ ትምህርት ቤት የሚገቡ ሰዎች ቁጥር መጨመሩን ተከትሎም ትምህርት ቤቶች ከፍተኛ ጥቅም እያገኙ ነው።
Maybe about 50% more. I wouldn't be able to double that, you know, it's
በፊት ከነበረው 50% ጨምሯል። ይሄን ከዛ በላይ በጥፍ ማሳደግ አልችልም። ግን ለአዲስ አሽከርካሪዎች ይሰጣል የሚባለው ጥቅማ ጥቅም ምክንያት ቁጥሩ እየጨመረ ነው።
እነዚህ እጅግ ግዙፍ የጭነት መኪናዎችን ለማሽከርከር አደገኛ በመሆናቸው አሽከርካሪዎች ወደ መንገድ ከመውጣታቸው በፊት ሊማሩት የሚገባ በርካታ ትምህርት አለ።
Everything from learning how to do a pre-trip inspection, which is going around the vehicle, making sure it's safe before they get out on the road.
ወደ መንገድ ከመውጣት በፊት ከሚደረገው መኪናውን ተዘዋውሮ የመፈተሽና ለመንገድ አስተማማኝ መሆኑን የማረጋገጥ ቅድመ ጉዞ ምርመራ ጀምሮ እስከ ፍሬን ፍተሻና ወደ ኋላ መንዳት ድረስ ሁሉንም መማር አለባቸው። የተለያየ አይነት ወደ ኋላ አነዳድ አለ። ቲዩ የምንለው ወይም ለመጫንና ለማራገፍ በጠባብ መንገድ በጎን ወደ ኋላ መግባት ሊሆን ይችላል። ከዚያ ደግሞ ሲወጣ በከተሞች መንገድ ላይ መኪናውን እንዴት ማቀያየርና መቆጣጠር እንዳለበት መማር አለበት።
ይህን ያሽከርካሪዎች ጥረት ለማቃለል የጭነት መኪናዎችን የሚያስተዳድሩ የንግድ ተቋማት ከፖሊሲ አውጪዎች ጋር በመቀናጀት ከአንድ ግዛት ወደ ሌላ አቋርጠው ማሽከርከር የሚችሉ ሰዎች ላይ የተቀመጠውን የእድሜ ገደብ ለመቀነስ ጥረት እያደረጉ ነው። ሆኖም አሽከርካሪዎችን በትምህርት ቤት ማሰልጠን ብቻ አሽከርካሪዎችን ለመንገድ ዝግጁ እንደማያደርጓቸው በዘርፉ ያሉ ባለሙያዎች ይናገራሉ።
There are literally hundreds and hundreds of drivers right now waiting for tests.
በአሁኑ ወቅት በመቶዎች የሚቆጠሩ አሽከርካሪዎች የብቃት ማረጋገጫ ፈተና ለመውሰድ እየተጠባበቁ ነው። ስለዚህ እኛም የምናስተምራቸውን ተማሪዎች ቁጥር በከተማው አቅም መጠን መወሰን ጀምረናል። ያ ደግሞ አዳዲስ አሽከርካሪዎችን ለማውጣት ለሚደረገው ጥረት ማነቆ ነው።
በሙያው ውስጥ የተሰማሩ ሰዎች እንደሚሉት ያሽከርካሪዎች ጥረት በጊዜ ሂደት በርካታ ሰዎች ስራውን በተቀላቀሉ ቁጥር ይሻሻላል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።